ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የየካቲት 13 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የምንገኝበትን የአብይ ጾም ወቅት አስመልክተን ለዛሬው ዕለት የመረጥንላችሁ ጥቅስ የሚከተለው ይሆናል። እንግዲህ እኔ የመረጥኩት ጾም የጭቆናን ሰንሰለት እንድትበጥሱ፣ የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ቀንበርን ሁሉ እንድትሰብሩ አይደለምን? ምግብህን ለተራበ እንድታካፍለው፣ ተንከራታችሁን ድሃ ወደ ቤትህ እንድታስገባው፣ የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመድህንም ፊት እንዳትነሳው አይደለምን? ይህ ከሆነ ብርሃን እንደ ንጋት ጮራ ይፈነጥቃል፣ ፈውስህ ፈጥኖ ይደርሳል፣ ጽድቅህ ቀድሞ ይሄዳል፣ የእግዚአብሔር ክብር ደጀን ይሆንሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይመልስልሃል። ለእርዳታ ትጮኻለህ፣ እርሱም አለውልህ ይላል። የጭቆናን ቀንበር፣ የክፋትን ንግግርና ጣት መቀሰርን ካንተ ብታርቅ፣ ለተራቡት ብትራራ፣ የተገፉትን እንዲጠግቡ ብታደርግ፣ ብርሃን በጨለማ ያበራል፣ ሌሊትህም እንደ ቀትር ፀሐይ ይሆናል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 9 ላይ እንደ ተጠቀሰው። ክቡራንና ክቡራት አድማጮቻችን በመቀጠል ወደ ዛሬው ስርጭታችን እንመልሳችኋለን። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ብፁዕ ፓትርያርክ ሳኮ የጾም ወቅት ሰላምን በብርቱ የምንጠይቅበት የጸሎት ወቅት ሊሆን ይገባል ማለታቸው መገለጹን ብፁዕ አቡነ ዮሴፍ ኦባኚ ክርስቲያኖች በመካከላቸው ሰላምን ለማንገስ መጸለይ እንደሚገባቸው ማሳሰባቸውን የሚገልጹ ዜናዎችን በዛሬው ለዝግጅታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ብፁዕ ፓትርያርክ ሳኮ የጾም ወቅት ሰላምን በብርቱ የምንጠይቅበት የጸሎት ወቅት ሊሆን ይገባል ማለታቸው ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ብፁዕ ፓትርያርክ ሳኮ የጾም ወቅት ሰላምን በብርቱ ጸሎት የምንጠይቅበት ጊዜ እንዲሆን አሳሰቡ። በኢራቅ የባቢሎን ካልዲያ ስርዓት አምልኮን የምትከተል ካቶሊካዊት ቤተ ክርስቲያን ፓትርያርክ የሆኑት ሉዊስ ራፋኤል ሳኮ አንደኛ የጾም ጊዜን በማስመልከት ለምእመናን ይፋ ባደረጉት መልእክት የክርስትናና የእስልምና እምነት ተከታዮች ጌታችን ኢየሱስ ክርስቶስ ባስተማረን የፍቅር መንገድ በመመራት በሰላም አብሮ ለመኖር ጥረት ማድረግ እንደሚያስፈልግ አሳሰቡ። ፓትርያርክ ሳኮ አንደኛ በመልእክታቸው እንዳሳሰቡት የጾም ጊዜ በሕይወታችን ውስጥ እንቅፋት ከሚሆኑ ከዚህ ዓለም ፈተናዎች አምልጠን ከእስልምና እምነት ተከታይ ወንድሞቻችንና እህቶቻችን ጋር በመወያየትና በመመካከር በኢራቅ የረጅም ጊዜ ታሪክ ውስጥ ሲደረግ የቆየውን ባህል ተጠናክሮ እንዲቀጥል የጾም ጊዜን ምክንያት በማድረግ ለምእመናን ይፋ ባደረጉት መልእክት አሳስበዋል። በመካከለኛው ምስራቅ የክርስቲያኖችንና የሙስሊሞችን ግንኙነት ያስታወሱት ፓትርያርክ ሳኮ አንደኛ ለፋሲካ ዝግጅት የሚደረገው መንፈሳዊ ጉዞ በሁለቱ እምነቶች መካከል ጥሩ ግንኙነት እንዲኖር በተከታዮቻቸው መካከል በፍቅርና በሰላም አብሮ የመኖርን መንፈስ የሚያሳድግ መሆን እንዳለበት አሳስበዋል። ብፁዕ ፓትርያርክ ሳኮ በመልእክታቸው በየቀኑ በመጾም መሥዋዕተ ቅዳሴን በመሳተፍ በኢራቅና በመካከለኛው ምስራቅ አገሮች ሰላምና መረጋጋት እንዲመጣ በመጸለይ የእግዚአብሔርን ቅዱስ ቃል በየቀኑ በማንበብና በማስተንተን የበደሉንን ይቅር በማለት በሌሎች ከመፍረድ በመቆጠብ ልባችንን ለክርስቲያኖች አንድነት ክፍት በማድረግ ኢየሱስ ክርስቶስ ባስተማረን ፍቅር በመመራት ክርስቲያኖችና ሙስሊሞች አብረው በፍቅር የሚኖሩበትን መንገድ መፍጠር እንደሚያስፈልግ አሳስበዋል። ፓትርያርኩ በማከልም ይህን ለማድረግ በክርስትናና በእስልምና እምነት ተከታዮች መካከል መተማመን፣ የዓላማ ጽናትና ቆራጥነት፣ ከልብ የመነጨ ፍላጎት እንዲኖር ያስፈልጋል ብለዋል። የጾም ጊዜ ለክርስቲያኖች ቅዱሳት መጻሕፍትን በጽሞና ለማንበብና ለማስተንተን ምቹ ጊዜን እንደሚፈጥር አስረድተው በተጨማሪም የተቸገሩትን፣ የታመሙትን፣ የተራቡትን፣ የተጠሙትንና የታረዙትን በመርዳትና በማገልገል ለጌታችን ኢየሱስ ክርስቶስ ትንሣኤ የምንዘጋጅበት ጊዜ ነው ብለዋል። በኢራቅ የባቢሎን ካልዲያን ሥርዓት አምልኮን የምትከተል ካቶሊካዊት ቤተ ክርስቲያን ፓትርያርክ የሆኑት ሉዊስ ራፋኤል ሳኮ ለምእመናኑ ባስተላለፉት የጾም ወቅት መልእክታቸው ክርስትናን በጥምቀት መቀበል ብቻ ሳይሆን ክርስቲያናዊ ሕይወትን በተግባር በመኖር በኢራቅ ሕዝብ መካከል ይህ ምስክርነት በገሃድ እንዲታይ ማድረግ ያስፈልጋል ብለዋል። ክርስቲያኖች በኢራቅ ውስጥ የረጅም ጊዜ ታሪክ ጉልህ ሚናና ጠንካራ መልእክት እንዳላቸው አስረድተዋል። ብፁዕ ፓትርያርክ ሳኮ በመልእክታቸው መጨረሻ በኢራቅ ጥበብ የተመላበት ግልጽና መተማመን ያለበት የጋራ ውይይት እንደሚያስፈልግ፣ በመከባበር አብሮ ለመኖር የሚያስችሉ መንገዶችን በመጠቀም በአገሪቱ ሰላምን፣ መረጋጋትንና ነጻነትን የማምጣት አደራ አለብን ብለዋል።
ብፁዕ አቡነ ዮሴፍ ኦባኚ ክርስቲያኖች በመካከላቸው ሰላምን ለማንገስ መጸለይ ይገባቸዋል ማለታቸውም ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ብፁዕ አቡነ ዮሴፍ ኦባኝ ሳግዌ ክርስቲያኖች በመካከላቸው ሰላምን ለማንገስ መጸለይ እንደሚያስፈልግ አሳሰቡ። በኬንያ የካካሜጋ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ዮሴፍ ኦባኝ ሳግዌ መላው ክርስቲያን በመካከላቸው ሰላም እንዲነግስ መጸለይ እንደሚያስፈልግ ማሳሰባቸውን የምስራቅ አፍሪቃ ካቶሊካዊ ጳጳሳት ጉባኤ ኅብረት አገሮች ዋና ጽሕፈት ቤት በድረገጹ ካሰፈረው ዜና ለማወቅ ተችሏል። ብፁዕ አቡነ ዮሴፍ ኦባኝ ይህን የተናገሩት የላቲን ሥርዓተ አምልኮን በሚከተሉ የካቶሊክ ቤተ ክርስቲያን የጾም ወቅት መግቢያን ምክንያት በማድረግ ለኬንያ ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ሠራተኞች ባሳረጉት የመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ባሰሙት ቃለ ምዕዳን እንደሆነ ታውቋል። ብፁዕ አቡነ ዮሴፍ ኦባኝ በማከልም የጾም ወቅት ራሳችንን ከክፋት በመጠበቅ የተቸገሩትን በመርዳት በጸሎት የምንበረታበት ጊዜ ነው ብለዋል። የጾም ወቅት መንፈሳዊ ሕይወታችንን ለማጎልበት በሕዝቦች መካከል እርቅን ለማምጣት እንዲቻል ጥሩ አጋጣሚን ስለሚፈጥር መጠቀም ያስፈልጋል ብለዋል። በመሥዋዕተ ቅዳሴው ሥነ ሥርዓት ላይ የኬንያ ጳጳሳት ጉባኤ ጠቅላይ ጸሐፊ የሆኑት ክቡር አባ ዳንኤል ሮኖና የኬንያ ጳጳሳት ጉባኤ ጠቅላይ ጸሐፊነት የሥራ ጊዜያቸውን የፈጸሙት ክቡር አባ ቸለስቲኖ ቡንዲ ተካፋይ ሆነዋል። ብፁዕ አቡነ ዮሴፍ ኦባኝ የርዕሰ ሊቃነ ጳጳሳት ፍራንችስኮስን የጾም ጊዜን መልእክት በማስታወስ በዓለማችን ሰላምን ለማንገስ መጸለይና መጾም እንደሚያስፈልግ አሳስበዋል። ብፁዕነታቸው በማከልም ከቅርብ ዓመታት ወዲህ መረጋጋትና ሰላም ለጎደላት ኬንያ በሕዝቦቿ መካከል ዘላቂ ሰላምና እርቅ እንዲወርድ በጸሎት መተባበር እንደሚያስፈልግ አሳስበዋል። ብፁዕ አቡነ ዮሴፍ ኦባኝ ንግግራቸውን በመቀጠል ይህ የያዝነው የጾም ወቅት እውነተኛ ፍቅርና ሰላም በመካከላችንና በመላው አገራችን የሚወርድበት ጊዜ እንዲሆን እንጸልይ ብለዋል። በእነዚህ 40 የጾምና የጸሎት ጊዜ ክርስቲያኖች በሙሉ ወደ አምላካቸው ዘንድ የሚጸልዩበት፣ ቅዱሳት መጻሕፍትን በማንበብና በማስተንተን የተቸገሩትን በመርዳት የታመሙትን በመጠየቅ የተራቡትን በማብላት የተጠሙትንም በማጠጣት የተራቆቱትንም በማልበስ ከክፋት በመቆጠብ ሁል ጊዜ የእኛ እገዛ ለሚያስፈልጋቸው በሙሉ መልካምን በማድረግ ክርስቲያናዊ ሕይወታችንን በተግባር የምናሳይበት ወቅት እንደሆነ አሳስበዋል። ክቡራንና ክቡራት አድማጮቻችን፣ የካቶሊክ ማኅበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁ ዝግጅት አሁን ጀመረ። በዚሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሠረት የጣሉ የቤተ ክርስቲያን ቀኖናዎችን፣ ማኅበራዊ አስተምሮዎችን እንዲሁም የቤተ ክርስቲያኗን ማኅበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተ ክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችና ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችን የቤተ ክርስቲያናችንና የሀገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ ማቅረብ አሁን እንጀምራለን። ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የተሰኘ ዝግጅታችን ነው።
ክቡራንና ክቡራት አድማጮቻችን እንደምን ሰነበታችሁ? የዛሬውን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ከመጀመራችን በፊት ከዚህ ቀደም በዚሁ አርዕስት አድርገነው የነበረውን አስተምሮ በቅድሚያ ልናስታውሳችሁ እንወዳለን። በክፍል አንድ ዝግጅታችን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ጠቅላላ ይዘቱንና ጽንሰ ሐሳቡን መመልከታችን የሚታወስ ሲሆን በመቀጠልም ለዚሁ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ጽንሰ ሐሳብ ድጋፍ የሚያደርጉ በመጽሐፍ ቅዱሳችንም ውስጥ የተጠቀሱ ደጋፊ ሐሳቦችን ማንሳታችን ይታወሳል። ከዚያም በመቀጠል የካቶሊክ ማኅበራዊ አስተምሮ በሚል አርዕስት ውስጥ የሚገኙትን አበይት የሆኑ ቃላትን ስር መሠረታቸውንና ከዚሁ ማኅበራዊ አስተምሮ ጋር በማያያዝ መመልከታችንም ይታወሳል። በባለፈው ሳምንት ዝግጅታችን ደግሞ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ አጀማመሩን በተመለከተ ጥልቅ የሆነ አስተምሮ ማድረጋችን የሚታወስ ሲሆን በዛሬው ለዝግጅታችን ደግሞ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የሚጠቀምባቸውን የማኅበረሰባዊ ሳይንስ ዘዴዎችን በተመለከተ ያዘጋጀነውን ዝግጅት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ የሚጠቀምባቸው የማኅበራዊ ሳይንስ ዘዴዎች። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በዋነኛነት ሁለት ዓይነት የማኅበረሰባዊ ሳይንስ ዘዴዎችን ይጠቀማል። ከመሠረታዊ ነገሮች በመነሳት ወደ ጥቅል ወይም ከታች ወደ ላይ በእንግሊዘኛው ኢንዳክቲቭ ሜተድ የሚባለውን ዘዴና ከጥቅል ወደ መሠረታዊ ነገሮች ወይም ከላይ ወደ ታች በእንግሊዘኛው ኢንዳክቲቭ ሜተድ የሚለውን የማኅበራዊ ሳይንስ ዘዴዎችን ይጠቀማል። በመጀመሪያ ከመሠረታዊ ነገሮች ወደ ጥቅል ከታች ወደ ላይ ወይም በእንግሊዘኛው ኢንዳክቲቭ ሜተድ የተሰኘውን የማኅበራዊ ሳይንስ ዘዴ ባጭሩ እንመለከታለን። ማኅበረሰቡ እየተጋፈጠ ያለውን ችግሮችና ተግዳሮቶችን ስር መሠረታቸውን በማጥናት የችግሮችን መንስኤ በመለየት እነዚህ ማኅበራዊ የሆኑ ችግሮች እንዲፈጠሩ መንስኤ የሆኑ ነገሮችን ነቅሶ በማውጣት ችግሮችን በጥልቀት በመመርመር በእውነት ላይ የተመሠረተ ምክንያታዊ የሆነ ምላሽ ትሰጣለች። በዚህም አግባብ በማኅበረሰቡ ውስጥ የሚከሰቱ ችግሮችን መሠረታዊ መነሻቸውን በሚገባ በመመርመር ችግሮች በሰላማዊ ሁኔታ ይፈቱ ዘንድ በማኅበራዊ አስተምሮዋ አማካይነት የካቶሊክ ቤተ ክርስቲያን የበኩሏን አዎንታዊ አስተዋጽኦ ታደርጋለች። በአጠቃላይ የችግሮችን መነሻ ባሕሪ በመመርመር በየደረጃው አስፈላጊ መፍትሄ እንዲገኝ በማድረግ የማኅበረሰቡን ማኅበራዊ መስተጋብር፣ ሰላሙን፣ አብሮነቱን እነዚህን የመሳሰሉ ማኅበረሰቡን በሰላምና በመከባበር እንዲኖር የሚያደርጉ እሴቶች ተጠብቀው እንዲሄዱ በማስተማር በተቃራኒው ደግሞ የማህበረሰቡን ሰላም የሚያናጉ ማንኛቸውንም ነገሮች ምክንያታዊና ሰላማዊ በሆነ መልኩ በመቃወም ድምጿን ለዓለም ታሰማለች። ቁጥር 2 ከጥቅል ወደ መሰረታዊ ነገሮች ወይም ከላይ ወደ ታች በእንግሊዘኛው ዲዳክቲቭ ሜቶድ። የካቶሊክ ቤተክርስቲያን ይህንን ከላይ ወደ ታች ወይም ከጥቅል ወደ መሰረታዊ ነገሮች በእንግሊዘኛው ዲዳክቲቭ ሜቶድ የተባለውን የማህበራዊ ሳይንስ የምርምር ዘዴ በመጠቀም በማህበረሰቡ ውስጥ የሚከሰቱ የማህበረሰቡን ሁለንተናዊ ህልውና አደጋ ላይ የሚጥሉ ነገሮችን አጠቃላይ ሁኔታ በመገምገም ለዚህ ማህበራዊ ችግር አስተዋጽኦ ያደረጉትን ጥቃቅን የሚባሉ ተግባራትን ከአጠቃላይ ሁኔታ በመነሳት በየፈርጁ ያሉትን ነገሮች በመመርመር የመፍትሄ ሐሳብ በማስቀመጥ የማህበረሰቡ ሰላምና አንድነት ተጠብቆ እንዲሄድ የበኩሏን አስተዋጽኦ ታደርጋለች። ይህ የማህበረሰባዊ ሳይንስ አስተምሮ ይበልጡኑ ግልጽ ይሆን ዘንድ የሚከተለውን ምሳሌ በመጠቀም በይበልጥ ለማብራራት እሞክራለሁ። እንደሚታወቀው ከጊዜ ወደ ጊዜ እየጨመረ በመጣው የዓለማችን የአየር ንብረት ለውጥ ምክንያት በዓለም ዙሪያ የሚገኙ ሀገራት በተለይም ለዓለማችን የአየር ንብረት ለውጥ እዚህ ግባ የሚባል አስተዋጽኦ ያላደረጉ፣ ነገር ግን ይህ የአየር ንብረት ለውጥ ባስከተለው ሰበብ ምክንያት በጎርፍ፣ በረሃብ፣ በቸነፈር፣ በሙቀት፣ በውሃ ሙላት ወዘተርፈ መቋቋም አቅቷቸው እየተሰቃዩ የሚገኙ ድሃ የሆኑ አገሮችን መመልከት እንችላለን። የዚህ ጉዳይ ዋነኛው ችግር በአጠቃላይ ስንመለከት የአየር ንብረት ለውጥ ያስከተለው ችግር ውጤት መሆኑን እንገነዘባለን። ከዚህ ጠቅላላ ሁኔታ በመነሳት ለዓለማችን የአየር ንብረት ለውጥ ምክንያት የሆኑት መንስኤዎችን ማለትም በኢንዱስትሪ አማካይነት ከሚፈጠሩ በካይ ጭሶች፣ የተፈጥሮ ሀብቶችን ያለ አግባብ መጠቀም፣ በካይ የሆኑ ጋዞችን ወደ ከባቢያዊ አየር መልቀቅ ወዘተርፈ፣ እነዚህን የመሳሰሉ የችግሩ መንስኤዎችን በመመልከት ከአጠቃላይ ሁኔታ በመነሳት ወደ መንስኤው በመውረድ የችግሮቹን መንስኤ በጥልቀት በመመርመር የመፍትሄ ሐሳብ ታቀርባለች። ምክንያቱም በአየር ለውጥ ምክንያት የሚጎዳው ያው የሰው ልጅ በመሆኑ የተነሳ ነው። ለዚህም በአብነት መጥቀስ የሚቻለው በላቲን ቋንቋ ላውዳቶ ሲ፣ በአማርኛው በግርድፉ ሲተረጎም ውዳሴ ላንተ ይሁን በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጻፉት ቃለ ምዕዳን ላይ የጋራ የሆነችውን የመኖሪያ ቤታችንን እንንከባከብ በማለት የጻፉትን ቃለ ምዕዳን በዋቢነት መጥቀስ ወይም መመልከት እንችላለን። የካቶሊክ ማኅበራዊ አስተምሮ ምንጭ ምንድን ነው? ለካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በመረጃነት ወይም በምንጭነት ከዚህ በታች የተጠቀሱትን ትጠቀማለች። ቁጥር 1 መጽሐፍ ቅዱስ። ቁጥር 2 የቤተ ክርስቲያን አባቶች በተለያዩ ወቅቶች ያስተማሯቸው አስተምሮዎችንና የጻፏቸውን ቃለ ምዕዳኖች እና ሐዋርያዊ መልእክቶችን ትጠቀማለች። ቁጥር 3 የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስና አስተምሮ። ቁጥር 4 በነገረ መለኮትና የፍልስፍና አስተምሮችን ከግምት ባስገባ መልኩ። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በዋነኛነት መሠረቱን የሚያደርገው የሰው ልጆችን ክብርና የማይገሰሱ መብቶቹን በቀዳሚነት ከግምት ባስገባ እነዚህን ከላይ የተጠቀሱትን አራት ምንጮችን በመረጃነት በመጠቀም የሚሰጥ አስተምሮ ነው።
ክቡራንና ክቡራት አድማጮቻችን ቀደም ሲል ያስደመጥናችሁ የካቶሊክ ማህበራዊ አስተምሮ የተሰኘውንና በአባ መብራቱ ኃይለ ጊዮርጊስ የተዘጋጀውን ሳምንታዊ አስተምሮ ነበር። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።